ዛሬ የምንጀምረው ማንን ነው? እስቲ ትንሽ ማን ጠልጠ ዘርፍ አበጁለ ሙሴ እንዴ አይካሉ ቀነብ ያዘ ሙሴ አይደለ? ያን ቢቀርበት እንኳን ነብዩ ሙሴ ማን ነው? ነብዩ ሙሴ አይደለ? እንደው እንደዛ አባቶቻችን በብዙ ይጠሩታል። ክቡደ መዝራት ሊቀነብያት ሙሴ ይሉታል። በሱ ክንድ ብዙ ነገር ሆኗል አይደል? ሙሴን ክቡደ መዝራት ሊሉት እንዴው አይደለም። ጌታችን ራሱ ምድር ይሄ መልካ ኢየሱስ ላይ ሰላም ለኩርናዕከ ኩርናዕከ ውእቱ አንበሳ ወቀጥቀጠ ኩሎ አርእስተ ስብሐነ እንስሳት እንላለን። ጌታችንን ኩርና ማለት ክንድ ነው። ለክንድህ ሰላም ላት የሰቡትን እንስሳዎች ሁሉ ላደቀቀ ከባድ ለሆነ ወይም ጠንካራ ለሆነ ክንድህ ሰላም ላለው እንላለን። ሙሴ በብዙ ነገሮች የጌታችንና አምላካችን የኢየሱስ ክርስቶስ ምሳሌ ሆኖ በብዙ ነገሮች። ስለዚህ ባለፈው ኦሪት ዘፍጥረት ላይ የወልደ ያዕቆብ ዮሴፍን ታሪክ ስናጠቃልል ዘፍጥረት ኦሪት ዘፍጥረት ማለት ኦሪት ዘልደት ማለት ነው። የፍጥረታትን ልደት ህይወት ያገኙበትን ነገር በመተረክ ይጀምራል። በመጨረሻ ዮሴፍ ሞተ ብሎ በሞት ይደመድማል። ዓለማችን እንዴት እንደተጓዘች ለማሳየት በህይወት ጀመረች፣ በሞት ፈጸመች። ያንን ነገር ለማስተካከል እንደገና እግዚአብሔር በአዲስ ልደት በአዲስ ተፈጥሮ ነው ጌታችን ሲወለድ በአዲስ ተፈጥሮ እንደገና ህይወት የሰጠው። አያችሁ አሁን ኦሪት ዘጸአት ላይ ስንጀምር የሚነግረን እንዲህ ነው። እስራኤላውያን በግብጽ አገር ገብተዋል። ሲገቡ 175 ነፍሳት ነበሩ ነው የሚለው አይደል? 175 ነፍሳት ነበሩ። የያዕቆብ የልጆቹ ልጆች የእርሱ ልጆችና የልጆቹ ልጆች 175 ነፍሳት ነበሩ። ከዚያ በኋላ በዛ በምድረ ግብጽ ቦታ ተሰጥቷቸው ግብጻውያን ጋር ሳይቀላቀሉ፣ ምክንያቱም ግብጻውያን ከብት አርቢዎችን ወይም በግ አርቢዎችን ይንቁ ስለነበር ይጸየፉ ስለነበር አብረዋቸውም ስለማይበሉ ለብቻቸው ለምለሚቷ ቦታ ተሰጥቷቸው ያንን በትርጓሜ ባለፈው አይተናል አይደል? በዛ ይኖሩ ነበር። እግዚአብሔር ባሉበት ምድር ባረካቸው፣ አበዛቸው። ለአብርሃም ለይስሐቅና ለያዕቆብ በገባው ቃል ኪዳን መሰረት ነው የባረካቸው። ሲባርካቸው መብዛት ጀምሮ፣ የሚደንቀው ግን ዮሴፍ ሞተ እስኪል ድረስ ስለመብዛታቸው አይነግራችሁም። ኦሪት ዘጸአት ዮሴፍ ሞተ ይላችሁና ከዛ በኋላ እስራኤላውያን እጅግ በዙ፣ ተባዙ፣ እጅግም ጠነከሩ፣ ምድሪቷንም ሁሉ ሸፈኗት ይላችሁ። ማን ከሞተ በኋላ? ዮሴፍ ከሞተ በኋላ ነው እንደዛ የሚለው። ያለ ምክንያት አለ። ዮሴፍን ስንስለው ነበር አይደል? የትኛውን መጽሐፍ በብሉይ ኪዳን የነበረ መጽሐፍ የትኛውን መጽሐፍ ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ኢየሱስ ክርስቶስ የማዳን ስራ በዚህ ዓለም ላይ መጥቶ ስለሚፈጽመው ስራ ወይም መሲሐዊ የሆነ ትንቢት ወይም ምሳሌ በውስጡ ካላቀፈ በቤተ ክርስቲያን ተቀባይነት ምን ጊዜም ስለምኑ ያመለክተናል? ስለ መሲሁ ማመልከት ግዴታው ነው። በምሳሌ ሊሆን ይችላል፣ በትንቢት ሊሆን ይችላል። ይሄ ከሌለ ሊቃውንትም በቀኖና ሲደነግጉ አልተቀበሏቸውም። መሲሁን የማይገልጡ ክርስቶስን የማይገልጡ መጻሕፍት በብሉይም ቢሆን ተቀባይነት የላቸው። በአዲስ ኪዳን ማምን መጣ ያው መቼም ሁሉ ስለርሱ አይደል? ሁሉ ስለርሱ ይበዛ ይሆን? ይበዛበት ይሆን? ሲያንስ ነው። ዮሐንስ ብሎ የለ ጌታ ኢየሱስ ያደረጋቸው ብዙ ነገሮች አሉ፣ የተናገራቸው ያደረጋቸው ብዙ ነገሮች አሉ። ምንም ባያደርግ ምንም ባይናገር እንኳን በማየት ብቻ እሱን እኮ ብዙ የሚጻፉ ነገሮች አሉ። በማየት ብቻ ዝም ብሎ ለዚህ ነው ቅዱስ አግናጢዮስ እኮ በማየትም ብዙ ነገር እንደሚገኝ ስላስተዋለ ለሚያነቡና ለማያነቡ የተጻፉ ሁለት መጻሕፍት አሉ። ቅዱስ አግናጢዮስ ምጥው ላንበሳ ለሚያነቡና ለማያነቡ ሁለት መጻሕፍት ተጽፏል። ለሚያነቡ መጽሐፍ ቅዱስ ተጽፎላቸዋል፣ ለማያነቡ ክርስቶስ ተሰቅሎላቸዋል። ማየት ከቻለ ያንን ብዙ ነገር ማንበብ ይችላል። ስለዚህ ክርስቶስን ስለሚያደርግ ወይም ስለተናገረ ወይ ስላደረገ ብቻ አይደለም። ዝም ብለን ብናየው እንኳን ብዙ የምንጽፈው ብዙ የምናነበው ብዙ የምንረዳው ነገር አለ። እንኳን ከእርሱ እርሱን ከመሰሉ ቅዱሳን እሱን ከመሰሉ ቅዱሳን የቅዱስ ፖሊካርፕስ ደቀ መዝሙር ሲወጣ ሲገባ ያየዋል ይላል። በቃ ሌላ ስራ ሲጸልይ ያየዋል፣ ሲያስተምር ያየዋል፣ ሲቀድስ ያየዋል፣ ሲመገብ እሱን ነው የሚያየው። በሁሉ ነገር ስራው እሱን ብቻ ፈዞ ማየት ነው። አሁን ቅዱስ ፖሊካርፕስ ይገረመውና አንተ ሰው የሚረባህና የሚጠቅመህን ነገር አታነብም አትማርም? ዝም ብለህ ስትወጣ ስገባ እኔን ብቻ ሆነ ማየት ስራ እኔን ብቻ አመታየው። ይሄን ስራ አድርገህ ይዘዋል። ይልቅ ብታነብ ሌላ ሌላ ስራ ብትሰራ ትጠቀማለህ አለው። ግን ደቀ መዝሙሩ ምንድን አባቴ ለእኔ አንተን ማየት ብቻ ይበቃኛል። ምንም ማንበብ አንተ ቃልንም መስማት ማየት ብቻ አንተ በቂ ነው። በምን አይነት የጋለ መንፈስ እንደምትጸልይ ማየት ለእኔ ስለ ጸሎት ብዙ ይነግረኛል። አይነግርም? ይነግራል። በምን አይነት ቁርጠኝነት ያለ አድሮ የእግዚአብሔርን ቃል እንደሚያስተምር ማየት ለደቀ መዝሙሩ ብዙ ትምህርት ነው። ማየት ብቻ የትህርምት ኑሮውን ማየት ለእሱ ትልቅ ትምህርት ነው። የትህርምት ኑሮ እና ክርስቶስን በማየት ብቻ እንኳን ተናግሮ እንኳን አድርጎ ቀርቶ ነው። ስለዚህ ምን አለ ዮሐንስ? ያደረገውን የተናገረውን ሁሉ እንጻፍ ብንል ዓለም ራሱ ለመጻሕፍቱ ባልበቃሽ ነበር። አጋኖት ይሆን? አላጋነነው። እውነት ለመናገር አላጋነነው። ይህችውም ደግሞ ምንድን ነች? ዮሐንስ 3 ዓመት ከ3 ወር ያያት ማለት ነው። አብሮት የነበረ ያችን ጊዜ 3 ዓመት ከ3 ወር ያያት ማለት ነው። ከልደቱ ከጽንሰቱ ብንጀምረስ መሬታችን ምትሆንስ ወንጌሉን የምትጽፈው ነገሩ እሷ ብትሆንስ የምትጽፈው እነ ሉቃስም እነ ማንም እኮ ከእሷ የሰሙትን ነበር እንጂ ጌታ የጽንሱ ጊዜ ሉቃስ የት ነበር? አሁን ብዙ ሰዎች እመቤታችን እንደው እሷን የሌለበት ክርስትና ሲናገሩ ወንጌላውያኑ ከእሷ ሳይጠይቁ ያልጻፉትን ከየት አምጥተው ነው ወንጌልን ሊሰብኩ የሚችሉት? ትክክለኛ ሙሉ የሆነ ያልተሸራረፈ ያልተቀናነሰ ወንጌል የሚኖረው እሷ ጋር ብቻ። ጻፊ ብትባል ከጽንሰቱ ጀምራ እስከ እርገቱ ያለውን ጥንቅቅ አድርጋ ልጽፍልን የምትችለው እሷ ናት። በእያንዳንዱ ቀን እኮ ብዙ አይታለች። በነዛ ቀናት ውስጥ ባሉት በእያንዳንዱ ሰዓታት ብዙ አይታለች። በሰዓታት ውስጥ ባሉት በእያንዳንዱ ደቂቃዎች ብዙ አይታለች። በእሷ ልብ ብቻ የቀረ ለፍጡራን ያልተነገረ ቢሰማውም የማይችለው በዚህ ነው። እመቤታችንን የምስጢር መዝገቡ ናት ምንለው እሷም መጽሐፉ እንደመሰከረው የዛችን ቀን ብቻ እንዳይመስላችሁ ከልጅነቱ ያለውን ሲነግረን ነው። እሷ ደግሞ ይህን ሁሉ በልቧ ትጠብቀው ነበር የሚለው እንደ የዛች ቀን ስምዖን የተናገረውን ወይም የዛች ቀን በቤተ መቅደስ ጠፍቶ በአባቴ ቤት እንድኖር አታውቁም ያለውን ብቻ እንዳይመስላችሁ፣ ስለ እሱ ያለውን ሁሉ በምኗ ትጠብቀዋለች? በልቧ ትጠብቀው ነበር። በቃ ስለዚህ ያ ልቧ ሁሉ ተገልጦ ቢጻፍ ተገልጦ ቢታይ ነፍስ ይቀርልናል? በአድናቆት በአግራሞት ነፍስ አይቀርልን። ግን ለእሷ ንጽህናዋ ያንን ለመሸከም ስለሚመጥን ነው የተነገራት ያየችው የተሰጣት። ይህንና እናንተ ያን ስለማይመጥን አልተሰጠን። ሲመጥን የሚመጥነው ነገር ይሰጠናል። ገና የሚበልጥ ታያለህ አይደል ያለው ናትናኤልም። የሚበልጥ ለማየት ምን መሆን ያስፈልጋል? በንጽህና መትጋት ማደግ ያስፈልጋል። በጣም ያስፈልጋል። አሁን ጌታችንን በየትኛውም የብሉይ ኪዳን መጽሐፍት ውስጥ ታገኙታላችሁ አልኳችሁ። ለዚህ በምሳሌም ይሁን በትንቢትም ይሁን ታገኙታል። አሁን እዚህ ላይ ዮሴፍ ሞተ፣ እስራኤላውያን እጅግ በዙ። ዮሴፍን በተለያየ ስንተረጉም የጌታችን ምሳሌ እንደሆነ ያሳየንባቸው ብዙ ነገሮች አሉ አይደል? አሁን በሞቱም እዚህ ጋር የጌታችንን ነገር ፈንጠቅ አድርጎልናል። ትንሽ ክርስቲያኖች የበዙት ምእመናን የበዙት በክርስቶስ የሚያምኑት የበዙት ከመሞቱ በፊት ነው? ከሞተ በኋላ? ከሞተ በኋላ ነው አይደል? እሱም ራሱ ምን ብሏል? ዮሐንስ ወንጌል ምዕራፍ 12 ላይ ወደ ሰማይ ከፍ ከፍ ያልኩኝ እንደሆነ ብዙዎችን ወደ እኔ እስባለሁ ብሎ ስለ ስቅለቱ ተናግሯል። በመስቀል ላይ ማይከለ ሰማይ ወምድር፣ በሰማይና በምድር መካከል ባለ ከፍታ ላይ በተሰቀልኩ ሰዓት ብዙዎችን ወደ እኔ እስባለሁ ብሎ በዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ ተናግሯል። በሞቱ ነው ብዙዎችን ምን ያደረገ የሳበው። ሌላ ምሳሌ ሰጥቶናል። የስንዴ ቅንጣት ወደ ምድር ካልወደቀች ካልሞተች ካልበሰበሰች ብዙዎች ብዙ ሆና ልታፈራ
እሱ ሞቶ ከተነሳ በኋላ ነው ወስካጽናፍ ዓለም በጻለቢ ወሙ ወስካለም ዳርቻ ሊያስተምሩ ወጡ ሐዋርያ ብዙዎችን በስሙ አሳምነው ምን አደረጉ የሱ ተከታዮች አደረጉ ስለዚህ እሱ በህይወት በዚህ በመድር በስጋው ሲመላለስ በስጋው ሲመላለስ ከሳባቸው ካስተማራቸው ደቀ መዛሙርቱ ካረጋቸው የበለጠ ከሞተ በኋላ ምን ሆነ ብዙዎችን ደቀ መዛሙርቱ አድርጓል ዮሴፍም ከሞተ በኋላ እስራኤላውያን ምን ሆኑ በዙ ሲበዙ ዮሴፍን የማያውቀው ፈርዖን ተነሳ ይሄ ብዙ ነገር አለው እንለፈው ዮሴፍን የማያውቀው ፈርዖን ተነሳና እስራኤላውያን እንደበዙ አያችሁ አለ ብዙ ጊዜ ያው ፈርዖን ስንል ለላካይን እንደመጫቱ ፈርዖንን ሁሉ ጊዜ ዲያብሎስ ምሳሌ አድርጋችሁ ሰው ደጋግሜ እንዳልነግራችሁ እሺ ፈርዖን ዲያብሎስ ምሳሌ ነው በኦሪት ዘጸአት ላይ ፈርዖን የሚያመለክተው ዲያብሎስ ነው ግብጽ የምታመለክተው ሲኦልን ነው ምን ጊዜ የምታመለክተው ህዝብ እግዚአብሔር ደግሞ እስራኤል እዛ የነበሩት ደግሞ የሚያመለክቱት ያዳምን ዘር እና በቀላሉ ይገባችኋል ዮሴፍን የማያውቅ ፈርዖን ተነሳ በኋላ እነዚህ ሰዎች እጅግ እየበዙ ነው ምን እናደርግ ብሎ ሲያስብ ያሰበው ምንድነው የሚወለዱትን ወንድ ልጆች ሁሉ ይገደሉ እስራኤላውያንን የሚያዋልዱ ሁለት አዋላጆች ነበሩ እነዚህ ሁለቱን አዋላጆች ምንድነው ያላቸው ሁልጊዜ ወደ እስራኤላውያን ዘንድ በመጥ ወደ ተያዘች ሴት ሲደርፉ ስትወልድ ወንድ ከወለደች ወዲያውኑ ግደሉ ወደ እናት ጡት እንኳን ሳይደርስ የእናቱን ጡት እንኳን ሳይቀምስ ምን አድርጉ ግደሉ ሴት ከሆነች ግን በህይወት ተዋት አሁን ይሄን ስናየው የፈርዖን ትዛዝ ይመስላል እ የማን ትዛዝ ነው ይመስላል በምን አወቃችሁ ዲያብሎስ ትዛዝ ነው እ እ መግደል የሱ ስራ ስለሆነ እ ስጋት አለች ወንድ ልጆች ላይ ስጋት ነበረው ምንድነው ያለው ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ከርሷ የሚወለደው ራስን ይቀጠቅጣል የምትወለደው አላለም ወንድ አንቀጽ ነው ከርሷ ምንም ይሆነው የሚወለደው ስለዚህ ለዲያብሎስ ወንድ ልጅ በቀነኛ አይሆንም ነበር በብሉይ ኪዳን ማለት ሰግቶ ነበር አውነቱን ከፍተኛ ስጋት ነበርበት ከሴቲቱ የሚወለደው ወንድ ልጅ ራሱ እንደሚቀጠቅጠው ያውቃል የሚወለደው ተብሎ ነው የተነገረው ጠየም ተደርጎ አይደል ጠየም ተደርጎ እንዴ ብዙ ለመስራት ዲያብሎስ እኮ ብዙ ወንዶችን ፈጅቷል አይደል ምን በሙሴ ጊዜ እዚህስ በሄሮድስ ጊዜ አይደለም እንዴ ስንት ወንድ ነው በአለም ላይ በጦርነት ሰበብ ያደረገ የጨረሰው አህዛብ የትኛዎቹም አህዛብ የትኛዎቹም አገሮች እርስ በርስ ሲዋጉ ወንድ የሆነውን ሁሉ ይገላል ሴት የሆነውን ይማርካል ልብ በሉ ወንድ ወንዱን ሁሉ በሰይፍም ይገሉት ለምንድነው የነሱ ብቻ ሐሳብ አይደለም ወንድ ስጋት ሆኖበት ኖሯል ለዲያብሎስ ለምን የሚወለደው ወንድ ልጅ ነው ራስህን ይቀጠቅጣል ያለው ኢሳይያስ ደግሞ የበለጠ ህመሙን ጨመረበት የዲያብሎስ ህፃን ተወልዶልናል ወንድ ልጅም ተሰጥቶናል በግልጽ ወንድ ልጅ ተሰጥቶናል አለቅነት በጫንቃው ላይ ነው እያለ ሲናገር ያ ወንድ ልጅ መወለድ እርግጥ ይሆነ እርግጥ ይሆነ አሁን ዲያብሎስ ነው ይሄን ትዛዝ ያወጣ ደሞ ያዘር ከአብርሃም እንደሚወለድ የታወቀ ነው ለአብርሃም በዘርህ አህዛብ ሁሉ ይባረካሉ ሲለው ይሄ ምርቃት ተሰምቷል በዚህ ምርቃት መላእክት ሲያመሰግኑ ተሰምቷል ስለዚህ ዲያብሎስ ይሄን ሁሉ በከፍተኛ ስጋት ነበር የሚከታተለው ጌታችን ኢየሱስ ክርስቶስ እንዳይወለድ ለማድረግ ማለት ይሄ ሁሉ ጥረት ነገር ግን ይላል አዋላጆቹ ማንን ፈሩ ይላል እግዚአብሔርን ፈሩ አዋላጆቹ እግዚአብሔርን ፈሩና የሚወለዱት ልጆች ሁሉ አልገደሏቸው ይልቅ በህይወት እንዲኖሩ አደረጓቸው በጣም የሚደንቅ እኔና እናንተ ከነዚህ አዋላጆች ምን እንማራለን የንጉስን ትዛዝ አልፈሩም እነዚህ አዋላጆች አይደል የንጉስን ትዛዝ አልፈሩ ከሴቶች የሚወለዱትን ህፃናት ሁሉ በህይወት እንዲኖሩ ረዷቸው በህይወት እንዲኖሩ ዛሬ ባለንበት ዓለም ግን የህክምና ባለሙያዎች የሚባሉ ብዙዎች አዋላጆችም ይባሉ ነርሶችም ይባሉ ዶክተሮችም ይባሉ
ጤና ረዳትም ይባሉ ስንቶች ከሴቶች የሚወለዱ ተጻናት በህይወት እንዳይቆዩ መልአከ ሞት ሆነውባቸው ለምን ይሄን አታደርጉም ሲባሉ አንዳንድሽ ፖሊሲው ያስገድደና አይደለ ይሄ ኮነ ስራዬን አጣለው ግን ስላዋላጆቹ የተጻፈውን አንብቡ ምንድነው የሚለው እግዚአብሔርን ፈሩ ፈርዖንን አይደለም የፈሩ የምትፈሩት ከእግዚአብሔር ይልቅ ፈርዖኖችን ከሆነ ወነት ነው ህፃናቱን ሁሉ ትገልሏቸዋላችሁ ከእግዚአብሔር ህግ ይልቅ ያንደ ሀገር ፖሊሲን ያስጨነቀን ከሆነ ከእግዚአብሔር ህግ ይልቅ አለቆቻችን የሚያስፈሩን ከሆነ እግዚአብሔር የፈጠረውን ሆድ መሙላት የማይችል ነው ብለን የምናምን ከሆነ ለህፃናቱ ሁሉ የሞት መልእክተኛ እንሆንባቸዋል ይሄንን የሚያምን ግን በእግዚአብሔር ኃያልነት በእግዚአብሔር ፍጹምነት እግዚአብሔር እነዛ ህፃናት በህይወት እንዲኖሩ የሚፈቅድ መሆኑ ያን ባይፈቅድ እንዳልፈጠራቸው የሚያምን ሁሉ ግን እንደነዚህ ሴቶች ህፃናቱ እንዲኖሩ ይረዳል የንጉስን ትዛዝ ሁሉ ሽሮ ማለት እሚደንቀው ምንድነው የሆነው ፈርዖን የሞት ትዛዝ አወጣ ይገደሉ አለ ሳይ ግን ይላል እየበዙ መጡ ይላል የበለጠ እየበዙ እያፈሩ መጡ አዋላጆቹን አስጠራን እናንተ ወንዶች ሆንትሉ ግደሉ አላልኳችሁ እነሆ የብራውያን ወንዶች ልጆች በዝተዋል እናንተን ግደሏቸው አላልኳችሁ ምን አለ አረ ንጉስ ሆይ ምን እናደርጋለን እግዚአብሔር ሞገስን ሰጣቸው ይላል ለነዛ ላዋላጆቹ አያችሁ እኛ ከእግዚአብሔር ፈቃድ ጎን ስንቆም ለኛ እግዚአብሔር ይቆማል የእምነት ጉዳይ ነው አይደለም የእምነት ጉዳይ በክርስትና እየኖረ ምን ይበላልው ብሎ የሚጨነቅ ሰው ምን ብለን ልንገልጸው እንችላለን የምበላው ስላጣው ኃጢያትን ሰራው ቢል ምን ደረጃ ልንሰጠው እንችላለን ከባድ ነገር እነሱ እንደውም እኮ ያደረጉት ምናልባት እኛ ከሰራ እንባረር ይሆናል ከዛ በላይ መጣብነ ለምን ጽንስ አላፈረስክም አልገደልክም ተብለን ከዛ በላይ መጣብነ አይመጣም አይደል እነሱ ግን ፈርዖን ሰይፍ አንገታቸው ላይ ሊያርፍ ይችላል የንጉስን ትዛዝ ነው አይሻ የፈርዖን ሰይፍ በእኛ ፍቅረ ማርያም እርዱ የህክምና ባለሙያ ሆኖ ጽንስ አላቋረጥም ያለ ሰው በዚህ ወንጀለኛ መግጫ ይቀጣል የሚል ህግ አለ የለም አይደል እነሱ ግን ማን ያዘዛቸው ንጉሱ ነው ያን መሻ ምን ያስከትላል እስከ ሞት ሊያስከትል ይችላል የንጉስን ትዛዝ ነው አይሻ ነገር ግን በቃ እግዚአብሔር ሞገስን ሰጣቸው እንዴት በዙ አላቸው እኛ እኮ ንጉሱ አሉ የእስራኤል ሴቶች አሉ ወይም የእብራውያን ሴቶች እንደ ግብጽ ሴቶች አይደሉም እንደ ግብጽ ሴቶች አይደሉም የእስራኤል የእብራውያን ሴቶች ምጥ ይዟቸዋል ተብሎ ሰምተን እነሱ ያሉበት እስክንድር ወልደው ይጠብቁነ ቶሎ ብለው ህፃኑንም ያሸሹታል ይደብቁታል እንዴት ብለን እናገኘው ልዩነትም ስለነበራቸው ነው አይደል የእስራኤል ሴቶች በስራ ነው ይኖሩት በድካም ነው ይኖሩት የግብጽ ሴቶችስ በቅንጦት በቅምጥልነት ነው ይኖሩት መቀማጠል በራሱ ለሳይንሱ ለቶ እናቶቻችን እንስራ ተሸክመው እንጨት ሰብረው እንዲብለው ስለኖሩ ሲወልዱ ራሳቸው የሚያትቡ ቆሉ አይደል ወልደው ራሳቸው አትበው ምን ብለው ወረቤት ሲደርስ እንትኑን ወይራውን አጥይተው ምን ብለው ተጣጣው ምን ብለው ልጃቸውን አጥፈው ያጠቡ የሚጠብቁ እናቶች አሉ። የዛሬስ ነገሩኝ እንጂ በተፈጥሮ እንኳን አቀቶ ብዙ መከራ አለ አይደል? ይሄ ምክንያቱ ምንድነው? ያለ መስራት ያለ መንቀሳቀስ ሰውነትን በምን ማያዝ በቅንጦት በቅብጠት ማያዝ ነው። ይሄን ሁሉ የሚያመጣው ምንም ሌላ ነገር የለውም። ትቀበሉኝም ባትቀበሉኝም ዛሬ እንዲሆነነው ብዙ አይነት ነገር ያመጣል። እግዚአብሔር የሔዋንን አጥንት አንድ ላይ ያዋቀረው አይደል? ሲያዋቅር ከዛ በኋላ እንደገና ሌላ ውቅር አላስፈልገውም። በዛው መልኩ ነው ሔዋንን ሁሉ የቀረጸው። እናቶቻችን ዛሬ ከነበሩት ሴቶች የሚለዩበት ዛሬ የነበሩት ሴቶች ከእናቶቻችን የሚለዩበት በተፈጥሯዊ ሁኔታ የሚለዩበት ምንም ነገር የለም። ልዩነቱ ምንድነው? ጥንካሬ ጠንክሮ የመኖር ሰርቶ የመኖር ተግቶ የመኖርና በቅንጦት የመኖር ጉዳይ። በቅንጦት መኖራችን ግን
በብዙ ነገር በጤና ምረገድ በኢኮኖሚ ምረገድ በብዙ ነገር ዋጋ ላስከፈለን አስከፍሎ እርግጠኛ ነኝ ስራ ከመሸከም በላይ ዋጋ አስከፍሎ
መስማት ማትፈልጉት ነው የነገርኳችሁ
ትፈልጋላችሁ
አይ መስለኝ
እንሰራውም ለዛሬ ጀሪካኑም አሁን ምን በየመኝታ ቤታችን ገብቷል አሁን እሸከምስ ብትሉ የፌራችሁ ትሸከሙታላችሁ መመከራችሁ ግን ስራ ስሩ ግልጽ ነው ለጤና ራሱ ስራ መስራት መንቀሳቀስ ወዲያና ወዲህ ማለት ላይናታች ማለት ጎንበስ ቀና ማለት ጎርቶ አያውቅም ቢጠቅም እንጂ ካለበለዚያ ስደት ይመጣ እቺን እንኳን እቺ ምናያትን ኮረብታ ሳንዘል ይጨርሱና ተሰደም እኮ መዳን እኮ አንድ ነገር ነው አይደል? ስደትም ሰማይትነት ነው በነገራችን። የግድ ቆመህለቅ አይልም። መሰደድም ከቻል ባንዱ ሀገር ያስዋድዷችሁ ወደ ሌላኛው ሀገር ሂዱ አይደል ያለው? ወደ ሌላው ሀገር ሽሹ። ስደትም ክፉ ነው። እንደውም አንዳንድ ጊዜ እኮ በሰይፍ ተቆርጦ መሞት ቀላል። ስደት መከራ ነው። ረሃብ አለ፣ ጥም አለ፣ አውሬ አለ፣ ተናዳፊዎች አሉ፣ መተኛ የለም፣ ስጋት ነው። ህፃናት፣ ነፍሰ ጡሮች፣ አረጋውያን ይኖራሉ። መከራ ነው ስደት። እንደውም አንድ ፍቱን አንገት መቆረጥ ይቀላል። ደግሞ ነገሮችን እየሰማን ነው አይደለም? ዳሩ ሲፈታ መሃል ዳር ይሆናል። አሁን ለኔና ለናንተ ኢራቅ ሩቅ ነው አይደል? ሶሪያ ሩቅ ነው። በእኛና በነሱ መሃል ቀይ ባህር ነች ያለች። ምናልባት በታንኳ አንድ ሰዓት ለማቋረጥ። እዛ ክርስቲያኖች ላይ የሚደርሰውን እየሰማችሁ ስንቶቻችን እየጸለይን ነው ስለነሱ? የእንቁራሪቷን ታሪክ ታውቁት የለ? ብዙ ጊዜ ነግራችሁ የለ? ውሃ ውስጥ ነው ጨፍሪ ያለች ለሳቱ ዛ አንቺ ውሃ ውስጥ ነሽ ጨፍሪ። የመጀመሪያው ግን የሆነችው ማለች እሷና እዛ ያሉት ሲሞቱ ማልቀስ ያለባቸው እዛ ሳይሆኑ እዚህ ያለ ነው ማልቀስ ያለብን ስለነሱ። እነሱን ለሰይፍ የቀረቡትን እግዚአብሔር እንዲያጸናቸው በፍርሃት ወደ ኋላ ተመለሰው የመንግስቱን እንዳያጡ እንዲያስጨክናቸው መጸለይ ወደ ሰይፍ ያልቀረቡትም ደግሞ የሚሸሸጉበት ጥግ እንዲሰጣቸው ወደ እግዚአብሔር እንጸልያለን። ወደኛ ደግሞ ይሄን ነገር እንዳያመጣው ካመጣው ደግሞ እንድንችለው እንጸልያለን። ይሄን ማያደርግ ንዝህላል እንዳሳማ እንደተኛ የሚበላው ምንድነው ወሰደኝ በግር ብዙ መሄድ እንዲማለት የሚመጣው አይታወቅም። ለክርስቲያኖች በርግጠኝነት አንድ ነገር ነግራችኋለሁ። ሀብተ ትንቢት ኖሮኝ አይደለም ይሄን ነግራችሁ። ሀብተ ትንቢት አያስፈልግም መጪውን ጊዜ ለማወቅ። ለምን ጌታችን ተናግሮ ጨርሶልናል። ምንም የኔ ትንቢትነት ነብይነት አያስፈልገውም። እሱ በደብረ ዘይት ቁጭ ብሎ ነግሮናል። ዮሐንስ በራእዩ አስቀምጦልናል። ከዚህ በኋላ ያለው የክርስቲያኖች ህይወት የባሰ እንጂ የተሻለ ሆኖ አይመጣም። በምንም ታዲያ ለኔና ለናንተ በድሎት በቅንጦት የምንኖርበት ይዛል። እውነት ላችኋለሁ እግዚአብሔር እንዲያርቅልን መጸለይን ምን ነው ባልወለድን ምንልበትን ጊዜ እንዲያርቅ መጸለይ። ከዛው ጭ ለክርስቲያን የተመቸ ዓለም አይጠብቀንም። አሁን ከዚህ በኋላ አሁን ያገራችን ሰልጥና እንደው ሁሉ ነገር ተመቸው። እስቲ መቼም እግዚአብሔር ርህራዬው ያልቅምና እንደልባችን ሐሳብ ያርግ። ግን ለክርስቲያን የተመቸ አይደለም ይሄ ጊዜ። ለዛ ምን መሆን ያስፈልጋል? መጠንከራስ የብራውያን ሴቶች ጡብ ይረግጡ ስለነበር ጭድ ይሸከሙ ስለነበር ቃርሚያ ይቃርሙ ስለነበር መከራ አይው ስለነበር አሉ። አሳማኝ አልሆነላቸው ማለት ለነዛ ለአዋላጆቹ ገና ሳንደር ሲወልዳሉ ምን እናደርጋለን? ምንም ሊያደርጋቸው አልቻለም። በቃ ምንም ሊያደርጋቸው አልቻለም። እስራኤላውያን ግን ይጨመሩ ነበር ይበዙ ነበር። ፈርዖን ደግሞ እየጨከነ መከራው ያጸና ሄደ። በዚህ መካከለ እግዚአብሔር ጭንቀታቸውን ተመለከተና አንድ ህፃን እንዲወለድ አደረገ። ነብዩ ሙሴ ተወለደ። ከተወለደ በኋላ እናቱ 3 ወር ሸሸገችው። ከሸሸገችው በኋላ መሰወር እንደማትችል አወቀች። የፈርዖን ወታደሮች አድነው ሊገሉት እንደሚችሉ አወቀች። ስለዚህ ልጇን ምን አደረገች? ወሰደችና በደንከል ቅርጫት ላይ አድርጋ ወንዝ ላይ ለቀቀችው። ለፈጠረው አደራ ሰጠችው። እሽም ከባድ ነው አይደል? ባለፈው ሳምንት ላይ ተማርነው ስለመከራ ጊዜ አሁን
ዮካብድን ሁን እስቲ የሙሴን እናት እ የወለዳችሁት ልጅ አዝሬ ብላው ምን ይብላው ምን ይብላው አምናችሁ ብቻ መልቀቅ ያንን ህፃን ለዛውም የሶስት ወር ህፃን የሚያሳሳ ህፃን በቅርጫት አርጋችሁ ምንም ሊያስጥለው በማይችል አርጋችሁ እዛ ላይ መጣ በቃ ያላት አማራጭ ያንን ማድረግ ነው ሴቶች ስጋት ስለሌለባቸው እህቱን ማርያምን ተጠባበቂው እስቲ ምታድነው ሆነ አይደለም አይደል ነው ማረፊያውን አይታ የልጅ መጨረሻ ይሄ ሆነ ለማለት እስቲ ተጠባበቂው እግዚአብሔር ግን የራሱ የሆነ አላማ እቅድ ነበር እግዚአብሔር ለኛ ህይወት አላማ ካለው እቅድ ካለው ለጥፋት በተዘጋጀልን ነገር ላይ ሁሉ እግዚአብሔር ይሰራ ለጥፋት የተዘጋጀልን ነገር ላይ አሁን ሙሴ ይሄ ነገር ወይ ጥፋ ወይ ዳን እድሉ ያውጣው ተብሎ አይደል የተለቀቀው እግዚአብሔር ግን ዝም አላለ የፈርዖን ልጅ ቀሰቀሳት ገለዋ ልትታጠብ ወደ ወንዝ ወረደች እዛ ወንዝ ውስጥ ገለዋን እየተለቃለቀች ቅርጫቱን አይሽ ምንድነው ያምጡት አለች ወጥቷ አመጡ እንደ ድንገት የፈርዖን ልጅ መካን ነበረች ልጅ አልነበራት የእግዚአብሔር ስራ ተመልከቱ የፈርዖን ልጅ ማህፀን ዘግቷል እዚህ ደግሞ የባሪያይቱን ልጅ ደግሞ ማህፀን ከፍቷል ከዛ በኋላ ሙሴ እዛ ባህር ላይ እንገዋለላል እሷ ገለዋን ስትታጠብ አምጡልኝ ስታዩ የሚያምር ህፃን ይሄንንም አሳድገዋለሁ ያንዶ አብራዊ የጣለችው ልጅ ይሆናል አሳድገዋለሁ ልጅ ይሆነኛል ስሙም ከውሃ አውጥቻለሁና ሙሴ ይባላል ማለት ሙሴ ብላ ስም ያወጣችለት ይህች ሴት ናት የሚደንቀው እግዚአብሔር ስም በመለወጥ እናውቀዋለን አይደል የሙሴን ግን አለወጠው የህይወት ታሪኩን ያዘለ ስም ነውና አለወጠው እውነት አይደል ከውሃ መገኘት ስለዚህ ዝም ማለት አጸደቀላት የዛችን ሴት ያወጣችውን ስም አጸደቀላት የእስራኤል መድኃኒት የፈርዖን ጠላት ወደ ፈርዖን እልፍኝ ገባ ፈርዖን አውቅ አይደንቃችሁ እኔ በጣም ነው የሚደንቀኝ እኛ እግዚአብሔር በጠላትነት ከኛ ላይ ከተነሳ ከሩቅ አንድ ነገር የሚያመጣ ነው የሚመስለን አይደል ጉያ ውስጥ ጠላትን ያስቀምጣል አይደል እየመገብክ ያበላህ ያጠጣህ አብረው ትኖራል ጊዜው ሲደርስ እ ታይሚንግ ቦምብ ታቃላችሁ እ አይደል ጊዜው ሲደርስ ፈንድቶ ያጠፋል ሙሴ እኮ በፈርዖን ቤተ መንግስት ከፈርዖን ድርጎ እየበላ የፈርዖንን ማዕድ እየተሳተፈ አብሮት ከፈርዖን ጋር ቁጭ ብሎ እየበላ እየጠጣ 40 አመት ነው ኖረ የፈርዖን የልጅ ልጅ ተብሎ ስያሜው ራሱ ክብሩ የፈርዖን የልጅ ልጅ ነው ሙሴ እኮ የግብጽ እኮ ልዑል ነበር ይታያችኋል አልጋውራሽ እኮ መሆንም ይችል ነው ልዑል ነበር የግብጽ አገር የፈርዖን የልጅ ልጅ ተብሎ ልክ ያቺ ሴት ከውሃ ስታወጣው ግን ማርያም እህተ ሙሴ ፈጠን አለች እደችና ምን አለቻ እንዶ ይሄን ልጅ ምታጠባለሽ ሴት ትፈልጋለሽ አለቻ እሷ መካናት ጡት ደግሞ እ ታልወለዱ ይገርማችሁ ነገር ነው እግዚአብሔር ስራ በትብት ሲመግበው ይቆያል ልክ የህፃኑ ትብት ሲበጠስ እግዚአብሔር እነዚህኛውን ይከፍታቸዋል እስከዛ ድረስ እኮ ፍጭጭ አይ ቁጣባን ከዚህ ሁሉ ተማሩ እግዚአብሔር ሁሉንም ይሰራ ለምንድን እ በቅድ አይደለም በፕሮግራም አይደለም ነው ተመልከቱ ይሄንን አሁን ዝም ብሎ ከስድስት ወር ጀምሮ ፍሰስ ቢለው ወይ እንደ ተጸነሰ ዝም ብሎ ፍሰስ ቢለው ለሴቶችም ችግር አይደለም እየባከነ ያዘም ንጽህናም ለመጠበቅ ችግር አይደለም ግን እግዚአብሔር አያደርግም እንዴ አይነባ ሁሉ አንድ ሲሰራ እስቲ ማነው ዘንታ አይሰምከው ዘንታ ሰነይ ከሚለው አው ይሄን ክፉ አደረክ ይሄን በጎ አደረክ ልንለው እንችላለን ይሄን ረቂቅ ጥበብ ልንናገረው እኮ ማንችለው ነው እኮ የእግዚአብሔር ጥበብ ልክ እዚህ ጋር ግን እትብቱ ብጥስ ሲል ያ ፍጡር ሊራብ እንደሆነ እግዚአብሔር ስለሚያውቅ ሙቀቱ የተመጠነ እ እንደገና ምንድነው በሳይንሱ ባላንስ ዳይቱ እ አይደል የናጠተንም ያህል የለም አሁን ሴቶች እኮ በህግ ያስቀጣቸዋል አላጠባም ማለት በቃ የልጁን መብት መጋፋት ነው ተብሏል ጡታችሁ የናንተ አይደለም የማን የልጁ ነው ለናንተ ለውበት ነው የተሰጠው ለልጁ ግን ለህይወት ነው የተሰጠው የቱ ይበልጣል ውበት ወይስ ህይወት ህግ እንዲህ ነው አስቀጣል አይደል አዎ ያስመሰከሩ ያረጋገጡ ማስተምሮ ያረጋገጡ ስለዚህ ያንዳንዱ ሴት ያንን ማድረግ ምን ዋና
የእናትነት ደግሞ መቼም እናት ሆኖ ይሄን የሚነፍጉም ደግሞ የሉም አይደል? አንዳንድ ጊዜ ያው ቅምጥም ሴቶች ነበሩ፣ ቅርጼ በላሻል፣ እንዲሆናል እያሉ ያን ማደርጉ። ነገር ግን አሁንም ደግመዋለሁ፣ ከውበት ህይወት ይመጣል። ህይወት ይመጣል። አሁን እናንተ እንደው ምንም ውብ ሆና ከምትቀጠር መቼም ከባድ ነው። መጽሐፈ ምሳሌ ትህትና የሌለው ውበት ወይም ጥበብ የሌለው ውበት፣ ትህትና የሌለው ውበት በሬ አፍንጫ ላይ የተሰቀለ ቀለበት ነው። ዝም ብላችሁ ሳሉ። ጠቢቡ ሰሎሞን እሪያ ታውቃላችኋል? ከርከሮ በገዛ መልኩ የሚደነግጥ ፍጥረት ነው ከርከሮ። አሁን እንቁዎቻችሁን በእሪያ ፊት አታስቀምጡ ይባል የለ? እንቁ መልክ ያሳያል አይደል? ሄዶ ከርከሮ መልኩን ሲያይ እንደዛ አስቀያሚ መሆኑን አያውቅማ። እስከዛ ያን ሲያይ ምን ጉድ መጣብኝ ብሎ ሲደነብር እሪያውን እንቁን ይረግጥና ያጠፋዋል። ገብቷቸዋል? ይሄን ያህል በራሱ መልክ የሚደነግጥ ፍጥረት ነው። አሁን በእሷ አፍንጫ ላይ ቀለበት ማሰር ማለት ነው። ጥበብ የሌላት ሴት ወይም ጥበብ የሌላት ውበት የሌለው ውበት ወይም ትህትና የሌለው ውበት ያ ነው ማለት ነው። እንግዲህ ምን ይሄ ከዚህ በላይ መግለጫ የለው አይደል? መግለጫ የለው። እና ይሄንን ብላ ስትላት አምጭልኝ አለቻት። ማንን ወሰደች? የገዛ እናቱን። አሁን እዚህ ውስጥ ሁሉ ተመልከቱ። እግዚአብሔር በእውነት ጠባቂያችን አይደለም? እግዚአብሔር በእውነት ታዳጊ አምላክ አይደለም? እግዚአብሔር ለእኛ በእውነት አያስብም አይጨነቅም? የሚያስጨንቃችሁን ሁሉ በእርሱ እጅ ላይ ጣሉት፣ እርሱ ስለ እናንተ ያስባልና አይደል? በቃ ሙሴ እንደ ህፃናት መሆን እኮ ማለት ነው። በቃ ቅርጫት ላይ ሲያደርጉት እሺ፣ የፈርዖን ልጅ ስታቅፈው ምን ተዳውሱ። ህፃን እምነት አይከፈልበት አይደል? ህፃን እኮ እምነት አይከፈልበት። በቃ ወደ ቤተ መንግስት ስትወስደው ከጎጆ ቤቱ የተለየ ነገር የለውም። ለህፃኑ የሚፈልጋት አንድ ነገር ብቻ ናት፣ ጡት ግን ታስፈልገዋል፣ የጡት ወተት። ያን ደግሞ እግዚአብሔር ጎጆ ቤት ወይም ቤተ መንግስት ያለ ህፃን ሁሉ ያችን እንደሚፈልግ ያውቃል። ስለዚህ የገዛ እናቱን ሞግዚት ሆና እንድትገባ በገዛ እናቱ ጡት እያደገ ስለ ወገኖቹ ስለ እስራኤላውያን ግፍ እየሰማ ጥርሱ ደግሞ ሲጠነክር ከፈርዖን ማዕድ እየበላ እየጠጣ የፈርዖን የልጅ ልጅ ተብሎ 40 ዓመት በቤተ መንግስት ነው። አሁን እስቲ ሳሉት፣ ፈርዖን ሙሴ ጠላቱ መሆኑን ቢያውቅ ይሄ ሁሉ ነገር ይሆናል? ይሄ ሁሉ ነገር ይሆናል? እግዚአብሔር ግን ልጋርድ ያለውን ይጋርዳል፣ ልግለጥ ያለውን ይገልጣል። አሁን እዛው አይናችን ስር ሆኖ የሚጋርድብን ብዙ ነገር ይኖራል። ይሄ ነው የእግዚአብሔር በቃ ካህሊነቱ አይደል? ይሄ ነው እኮ ከአማልክት መካከል የሚመስልህ ማን ነው የምንለው እኮ ለዚህ። እውነት ማን ይመስለዋል? እንደው በዘመናችንስ በአባቶቻችንስ ዘመን እንዲህ የሰራ አምላክ እንዲህ የሚሰራስ አምላክ ሰምተን እናውቃለን? ይሄን ነው እኮ ያለው ዳዊት። ማንም ሰምቶት የማያውቀውን ነገር ነው እኮ አደረገ የሚለዋል። ለእግዚአብሔር የሚቻለው ነገር ለማን ይቻላል? አይቻልም የሚባለውን ነገር ሁሉ ሰርቶ ያሳየናል እግዚአብሔር። አሁን እኛ በነ ሙሴ ወላጆች ቦታ ብንሆን ሙሴ ሊያድግ የሚችልበት ምን ዘዴ ይመጣልን ነበር? እስቲ ፈልጉ። ያንን ወጥመድ ማለፍ የምንችልበት ዘዴ ይመጣ ነበር? እግዚአብሔር ግን 1001 መንገድ አለው። ምን ነው ለዚህ በአውሎና በወጀብ ውስጥ እንኳን መንገድ አለው አይደል ያለው ነቢዩ? በአውሎና በወጀብ ውስጥ ግመል በመርፌ ቀዳዳ ሲል ይሄ እንዴት ይሆናል ሲሉት፣ በሰው ዘንድ የማይቻል የሚመስል ሁሉ በእግዚአብሔር ዘንድ ግን ይቻላል። በቃ ምንም በህይወታችሁ ውስጥ ብዙ ወጥመድ፣ ብዙ ስንክሳር፣ ብዙ ጭንቀት፣ ብዙ ከባድ ነገሮች ሊኖሩ ይችላሉ። አልፈታ ያሏችሁ ቋጠሮ ውሎ አልገኛል፣ ብዙ ጠቢባን አማክራችሁ፣ ብዙ ሰዎች ጠይቃችሁ፣ ብዙ መጻሕፍት አገላብጣችሁ ልትፈቱት ያልቻላችሁ፣ ያለው እድል ማን ፊት ማቅረብ ብቻ ነው። ለሁሉ ፊት ማቅረብ ብቻ ነው። ይሄ ነው እኮ ሲላችሁ ስታውል እንዴት አላየሁትም ለምትሉት መፍቴው ሩቅ አልነበረም እዛው ቅርብ ነው ቅርብ የሆነው ግን የሚታየን የእግዚአብሔር ብርሃን ላይው ላይ ሲበራ ታሎዳ ይታል ይሸፍነው ዛረስ ኦሙ ለጠቢባን ምክረ ይላል እዚህ ቅዳሴ ላይ የጠቢባንን ምክ ያስረሳቸዋል እንዲብለን እንመክራለን የሚሉትን ምን እንዳይሉ ምክር ብለው የሚያፈልቁት ነገር እንዳይኖር ሁሉ ያስረሳቸዋል አሰራሩ ድንቅ ነው ብቻ አይን መጣበታል አሁን ሙሴ ያደገበት ነው እንክርካሬ ወደለበት ምን የተጓደለ ነገር አለ አሁን ለሙሴ እብራዊነቱም አልቀረበትም የፈርዖንም ምድ አልቀረበትም 40 ዘመን ሲሞላው የመጀመሪያው 40 ዘመን በዚህ ሁኔታ ነው የሚከተለው እዚህ ላይ ብዙ ነገሮች እንነግራችሁ አለ የሁለቱ እነዛ አዋላጆች አባቶቻችን እነዚህ ሁለቱ አዋላጆች የብሉይና የሐዲስ ኪዳን መጻሕፍት ምሳሌ ናቸው ይላሉ የብሉይና የሐዲስ ምሳሌዎች ናቸው ሞት የታዘዘባቸውን ሰዎች ህፃናት በህይወት እንዲቆሉ በህይወት እንዲያድጉ ምክንያት ሆኗቸው አይደለም እኔና እናንተም ሁለቱን መጻሕፍት ስናነብ ወደ ህይወት መንገድ እንገባለን ህጉን ምናውቀው ፈቃዱን ምናውቀው በዚያ ነው እስራኤላውያን ሞት ሲታወጅባቸው እነሱ ግን ምን ይሆኑ ነበር ይበዙ ነበር መከራ ሲጸናባቸው እነሱ ምን ይሆኑ ነበር ክርስቲያኖችስ እንዲህ አይደለም መከራ ሲመጣ በዘመነ ሰማይታት በሌሎችም ስናይ መከራው በበዛ ቁጥር ክርስቲያኖቹም የዛ ነው ያልምን ይሆኑ ነበር ይበዙ ነበር ክርስቲያን ዛፍ እንደመቁረጥ ነው ይሉ ነበር አላውያን ነገስታቱ ዛፍ እንደመቁረጥ ነው አንድ ክርስቲያን ስትቆርጥ ብዙ ሆኖ ያቆጠቁጣል አያችሁ አንድ ዛፍ ስትቆርጡት 10 20 ሆኖ አለም ያቆጠቁጥ ክርስቲያን መግደል ማለት ዛፍ እንደመቁረጥ ነው ስትገድለው አንዱ ስትቆርጠው ሌላው ያቆጠቁጣል ማህቱ ነው ብዙ ሆኖ ማነው የእስራኤል እንትን የሩሲያው መሪ እንደዛው ነው ክርስቲያንና ሚስማር ሲመቱት ይጠብቃል ይላል በጎዱት መከራውን ባጸኑበት ቁጥር ምን ይሆናል እየጠበቀ ይላል የባሰ እየጸና ሰማይታት በቃላቸው ሳይሰብኳቸው በጽናታቸው ብቻ እንደነሱ ሰማይታት ያደረጓቸው ብዙ ክርስቲያኖች አሉ ለቅዱስ ጊዮርጊስ ምንም ሳይናገር መከራውን ብቻ አይተው እኔ ጊዮርጊስ በሚያምነው አምላክ አመኛለሁ ይላሉኮ ሰማይትነት የተቀበሉ ብዙዎች ናቸው ኢየሱስ ክርስቶስ እንኳን ቢለው ስም ሳያውቁ በቃ በጊዮርጊስ አምላክ አመኛለሁ እሱ ባመለከው አምላክ አመኛለሁ ያለ ምክንያት እንዲያይጾም ይላል ይሄ ነው መከራ ሲጸናባቸው እስራኤል እንደበዙ ክርስቲያንም መከራ ሲጸናበት ምን ይሆናል ይበዛል ይበረክታል እንደገና ጅግ እየጸና ነው የሚሄደው እየጸና ነው የሚሄደው ሙሴ 40 ዘመኑን ከፈጸመ በኋላ መጽሐፉን ስታነቡ ወንድሞቹን ሊያይ ወጣ ይላል ወንድሞቹን ላይ ወጣ በስጋ ወንድሞቹ ይሆኑ በአብርሃማዊው ቃል ኪዳን ወንድሞቹ ይሆኑ በስጋ ዝምድና ብቻ ነው በአብርሃማዊው ቃል ኪዳንም ምኖቹ ናቸው ወንድሞቹ ናቸው በነገራችን ላይ ከስጋ ዝምድና የበለጠ የቃል ኪዳን ዝምድና ያስተሳስራል እኔና እናንተ የስጋ ዝምድና ላይኖረን ይችላል ሄደን አዳምን ከያዝን ሁላችን ያንድ እናት ያንድ አባት ልጆች ነን ግን መቼም አዳምን ማሰብ ስለማንችል ቀረብ ብሎ የዛሬ 2000 ዓመት ሌላ አባት በግልጽ ወለደን አይደለም የጌታችን ኢየሱስ ክርስቶስን ካሰብን እኔና እናንተ ከስጋና ከደም ከሴትና ከወንድ ፈቃድ አልተወለድ ሁላችን የእግዚአብሔር ልጆች ነን ዘሩ ወሱ ውስጥ ይኖራል ቀደም ያነበብኩላችሁ ያንንም ማመለክ በ40 ዓመቱ ወጣ ሲወጣ አንድ ግብጻዊ አንድ እስራኤላዊን ሲያንገላታው አባቶቻችን ብዙ ይናገራሉ እስራኤላዊው ከታች ግብጻዊው ከላይ ሆነው ያጠዋሉ ይላሉ ጨርቅ ሲያጥቡ ግብጻዊው ለምን አደፈረስክብኛል ግፍ ጽዋው ሲሞላ እንዴ ነው ግፍ መቼም ግፍ ከባድ ነው አይደል ግፍ በጣም ከባድ ነውና ሽቅባው ነው አይፈሳ ትሪተኛ ሰው ግፈኛ ሰው በምን እንደሚጣላችሁ አታውቁም ምክንያት ፈልጎ ነው የሚጣላችሁ ወንድ ማጣላ ምክንያት አጣላው ለምን ይሄን አደረክልኝ ብሎም ሊጣላችሁ ይችላል አይደል
አሁን ወደ ታች ይወረደው አሁን በዛ ያጠራል ወደ ላይ እንዴት አደፈረስክብኝ አረባ ክፍሎ መልስ ሲሰጥ ያንን ሰው አንቆ ግብግብ ይዟል ግብጻዩ ይመታዋል ያንገላታዋል እስራኤላዊ ሙሴ ወዲያና ወዲህ ተመለከተ ሰው መኖርና ለመኖርም ተመለከተና ግብጻዩን ቀስ ብሎ ገደለው ከገደለ በኋላ አሽዋ ውስጥ ቀበረው ማንንም እንዳይ ማንንም ያያል መስለው ሙሴ ነገር ግን ይሄ ድርጊቱም የእግዚአብሔር የራሱ ሆነ ስራም ይሰራበት ነበር ሙሴያን በማድረጉ እግዚአብሔር ደግሞ ሌላ ነገር አዘጋጅቷል በሌላ ቀን ሲወጣ ሁለት ብራውያን ይጣላሉ እናንተማ ቀረባልና ወንድማማች አይደላችሁ አስባስ እንዴት ግፍ ተሰራራላችሁ እንደ ለምን ትበዳደላላችሁ ይሄ ተገባ አይደለም ስላቀ ግፍ አድራጊው አንተ በእኛ ላይ ማን ፈራጅ አልሞሾ ማለት ወይስ ግብጻዩን እንደገደልከኝ እኔንም ልትገለኝ ነው ምስጢራችሁ ከሾለከ ምስጢራችሁን ለሚያውቀው ሰው ባሪያዎች ናችሁ ይሄንን አትጠራጠሩ ምን ጊዜም ላንደበታችሁ መቋጠሪያ ነው አይደል ምስጢርህን ለሌላ ነገር የማይጠቀምበት እግዚአብሔር ብቻ ብዙ ጊዜ ነግራችሁ ይሄ ብላክሜል ማድረግ ያ ማለት ምስጢራችን ከታወቀ አንድ ነገር አድርግልኝ አያ አይሆንም ስትሉ እንግዲህ ብቻ አንተ ነው ይለናል አይደል ለኛ ግልጽ አይደለም ይሄ መልክ ሳንፈልግ እናደርጋለን ፈቃዴን ፈጽሚ አያ አይሆንም እንግዲህ ምርጫ አንቺ ነው ይሄ ምናችን ሲፈልግ ነው ምስጢራችን ሲፈልግ ልናደርግ የማይገባን ነገር ሲታይብን በሁሉ ነገር ግን በራሳችን መተማመን ካለ ምንም መንገዴ ሁሉ አካሄዴ ሁሉ ጀርባዬ ሁሉ ንጹህ ነው ካለ ማንንም ማን ቢመጣ የፈለገውን ቢናገር ያስደነግጣል ሙሴ አችን ሰርቷል እብራዊው ይሄን ሲለው ደነገጠ እንዴ ይሄማ ነገር ሁሉ ሰምቶብኝ የለም ፈርዖን ጆሮማ ቢደርስ ምን እንደሚደርስበት አሰብ ስለዚህ ከግብጽ አገር ኮበለለ ኮብልሎ በምድያን አገር 40 ዘመን ተቀመጠ ዮቶር ወይም ራጉኤል የሚባለውን ሰው ልጅ ሲፓራን አግብቶ ኢትዮጵያዊ ነው ይሄ ሰው የምድያም ካህን ይለዋል አንዳንዶች አህዛብ ነው ይላሉ ግን በአብዛኛው የሰውየውን መንፈስና የሙሴን ሚስት መንፈስ ተመረምሮ ግን አህዛብ ሳይሆን የልዑል እግዚአብሔር ካህን ሊሆን እንደሚችል እንረዳለን አንዳንዶች በመልከ ጼዴቅ የዘርግን ውስጥ የወረደ ሰው ነው ይላሉ አንዳንዶቹ ደግሞ የአብርሃምና የኬጦራ ዘ ከአብርሃምና ከኬጦራ ዘሮች አንዱ ነው ይላሉ በነገራችን ላይ ዮቶር ለሙሴ ብዙ ነገር አስተምሮታል ወደፊት ታገኙታላችሁ ብዙ ነገር አስተምሮታል ሌላው ቀርቶ በምድረ በዳ ቦታ ይመራቸው የነበረ ድንኳኑ የሚተከልበትን እስራኤል የሚያርፉበትን ቦታ ይመርጥላቸው የነበረው እንኳን የሲፓራ ወንድም ነው እንደው ሙሴ አንተኮ አይናችን ነህ ይለው ነበር አንተ እኮ አይናችን እባክ ከኛ አትልይ አይናችን ነህ ይለው ነበር ይሄን ያህል የዮቶር ቤተሰብ ወይም ኢትዮጵያውያን ለእስራኤላውያን ይሄን ያህል ትልቅ እገዛ አድርገው ታሪክ እንግዲህ መዝግቦ ያስቀመጠው እኛ አይደለም የሙሴ ሚስት ደግሞ ኢትዮጵያዊ እንደሆነች በግልጽ ተጽፏል አይደል በግልጽ ተጽፏል ያችን አገባ ጌርሳምን ወልዷል እዛ ስደተኛ በሆንኩበት ሀገር እግዚአብሔር በመጻተኝነት ያገር ልጅ ሰጠኝ ብሎ ጌርሳም ይወታል 40 ዘመን ልጅ ወልዷል በ40 ዘመን ኑሮ ፍራው ያማቱን የዮቶሩን በጎች መጠበቅ ነበር ለምን በጎች ሲጠብቅ ብዙ ነገር ተማረ ሙሴ በጎችን በመንከባከብ በጎችን ከተኩላ ካውሬ በመታደግ ብዙ ነገርን ጽናትን ተማረ ረራሄን ተማረ ለበጎቹ ራሱን አሳልፎ መስጠትን ተማረ ይሄ የምን ምልክት ነው የእውነተኛ እረኝነት ምልክት ነው አይደል? እውነተኛው እረኛ ደግሞ ማን? ንገሩኝ። ኢየሱስ ክርስቶስ አይደለም እንዴ? በሙሴ ውስጥ አሁን ማንን ያያያችሁ? ክርስቶስ እውነተኛ እረኛ ለበጎቹ ራሱን ምን አድርገው አሳልፎ ይሰጣል። ሙሴ በዛ በምድያም በረሃ በጎችን ሲጠብቅ ካውሬ ጋር የታገለ ራሱን አሳልፎ እየሰጠ 40 ዘመን የአማቱን በጎች ጠብቋል። ይህ ጠባዩ በውስጡ የነበረው ለበጎቹ ራሱን አሳልፎ መስጠት እስራኤላውያንን ሲመራ ጎልቶ ወጥቷል። በሲና ኮረብታ እሱ ጽላትን ይቀበል ወደ ተራራው ወጣ አይደለ?
እስራኤላውያን የጥጃ መስል አድርገው ሰገዱ። እግዚአብሔር ይሄ ህዝብ አንገተ ደንዳና ነው ህድገኒ ሙሴ ሙሴ ተወኛ ነው እግዚአብሔር ሙሴ ተወኝ እንደው ይሄ ንግግር ደስ አይል አጠፋቸዋለሁ ተወኛ ነው አሁን ሙሴ እግዚአብሔርን ክንድ ይዞ የሚያስቀረው ነው ግልግል ታላላችኋል አሁን ባልና ሚስት ሲጣሉ ጎረቤት ይደርሳል እ መቼም እሷንም ይዝ የለም አይደል ማንንም ነው የሚይዘው እምትያዝ ኃይለኛ ታልገጠመች መስሎኝ እሱ ነው አይደል እሱ ደግሞ ምን ይላል ተውኝ ተውኝ ይላል ያ ሰው አረ እባክህ አቶ ከሌ ተውኝ ይላል አሁን በሙሴና በእግዚአብሔርና በእስራኤል መካከል ጠብ ተነስተዋል ሙሴን መሃል ላይ ታወታላችሁ ገላጋይ ሆኖ ይሄን ያነበቡ አማላጅነት የለም ይሉት እንዴት እንደሆነ ይገርመኛል የሙሴ አማላጅነት ጫፉን አሳያቸዋል ተውይ ሙሴ ላጥፋው ይሄን ህዝብ አንተን በትልቅ ህዝብ ላይ ሾመሃለሁ አንተ ባለሟሌ ነህ ወዳጄ ነህ ወድጄሃለሁ አቀርብሃለሁ አንተን አልክድህም በትልቅ ህዝብ ላይ ሾመሃለሁ እነዚህን ግን ተውኝ ላጥፋቸዋል አይመለሱም አንገተ ደንዳና ህዝብ ናቸው ስለው ሙሴ ምንድነው ያለው እንትት ሰየውሙ ለእሉ ህዝብከ ጠሴን ይግዚኦ መጽሐፈ ህይወት ከዘጻፍ ከኛ ይሄንን እግዚአብሔር እንዴት ይለፍ አቤት ቅዱሳን ሲያውቁበት እኮ ልመና እግዚአብሔር እንዴት ወደ ራሄ እንደሚመለሱት ወደ ትግስት እንደሚመለሱት ያውቃል እነዚህን ህዝብ ከመታጠፋቸዋል እኔን ከህይወት መጽሐፍ ላይ ደምስሰኝ ለበጎች ራስን አሳልፎ መስጠት አይደለም ይሄ ሰጠኮ በቃ ራስ እኔን ከባለሟልነት የሻረኝ ደምስሰኝ እንዴ አዛብም እኮ ጌታ በስም ይሳለቃሉ አሉ ከግብጽ በታላላቅ ታምራት አወጣቸው በምድረ በዳ ግን ሊመራቸው ስላልቻለ ፈጃቸው ብለው በስም ይላገዳሉ ደግሞም ቃል ኪዳን የገባህላቸውን አብርሃምን ይስሐቅና ያዕቆብን ማስብ ወዴት ይሄዳው ነው እዚያ እንዴ አይለቱ ልመናስ እንዴት እንኳን በባህሪው ርህሩህ የሆነውን እግዚአብሔርን ቀርቶ ጨካኝ የሚባልን ሰው አራዷም ይሄ እግዚአብሔር ከክፋት ሊያደርግባቸው ከነበረው ክፋት ራራ ነው የሚለው ራራ እንግዲያው አሉ ውረድና ራስ ቅጣቸው አሉ ሙሴ ጥሩ አድርጎ ቀጣቸው በቦታው ነጣል ግን ለበጎች ራስን አሳልፎ መስጠትን ሁሉ በየት ነው 40 ዘመን በበጎች ጥበቃ ነው የተማረው 40 ዘመን የኔና እናንተ አምላክ መድኃኒታችን ኢየሱስ ክርስቶስ ሙሴ ምሳሌ ሆኖ ምላቹ ይሄን ጌታችን ኢየሱስ ክርስቶስ ለኛ ለበጎቹ ራስን አሳልፎ አልሰጠም እሱ ራሱን በቃሉ ምን ነው ራስን አሳልፎ ወለተኛ አረኛ ወይም መልካም አረኛ ስለበጎቹ ራሱን አሳልፎ ወይም ነፍሱን አሳልፎ ይሰጣል ይሰጣል እንዳለውም አድርጓል ዱላና ሰይፍ ይዘው ሲመጡ በዛ በአትክልተ ስፍራው ማንንም ተሻላችሁ ሲላችሁ የናዝሬቱን ኢየሱስን እኔን ከሆነ የምትሹት የናዝሬቱ ኢየሱስ እኔ ነኝ እነሱን ተዋቸው ይሄዱ አይደል ያለው ንግግሩ ነው እነሱን ተዋቸው ይሄዱ እንዳትመቷቸው እንዳታንገለቱ የምትፈልጉት እኔን ነው እኔን ያዙ እነሱን ግን ተዋቸው እንዲህ አይነት እረኛ ነው መልካም እረኛ የምንለው ለዚህ ነው ጌታችን ኢየሱስ ክርስቶስ በዘመኑ በግ ጠብቆ ኖሮ አይደለም አሁን ስዕል ሲሳል የበግ ጠቦት እንዲታቀፎ እና ያለናል ግልገሏን ታቀፎ ሌሎቹ ከበውት እሱን ይያዩ እና ያለ ይሄ ምሳሌያዊ ስዕል ነው እንጂ እሱ በግ ጠባቂ ሆኖ ኖሮ አይደለም እነዛ የሚታዩት በጎች ማነን እኛ ነን እቅፉ ላይ ያለችዋስ የባሰቿ ኃጢያተኛ ነች እቅፉ ላይ መታዋል አይደንግም ያላጠፉት ከህጉ ያልወጡት ከመንጋው ያልባዘኑት ሁሉም ስር ሆነው እሱን ነው የሚያው የባዘነችው የጠፋችው ኃጢያት የሰራችው የራቀችውን ግን ምንድነው ያረጋው አንስቶ አቅፋታል እኛ አሁን ከህጋችን ከትዛዛችን ከኛ ሐሳብ ውጪ ሆኖ እንዲህ የማቀረብ ብቃቱ አለ አይመስልም የሱ ይለያል አይደል የሱ ይለያል እናታችን ቤተክርስቲያን እንዲህ አይነቱን እኮ ነው ልታስተዋውቀን የምትጠራው ከሱ በላይ ማንንም ተስጠን በቃ ሌላ ስጦታ እኮ ስለሌለ ከሱ ጋር እንድንጣበቅ ከማድረግ ውጪ ማንንም ሙሴ 40 ዘመን በዛ ሲጠብቅ ከለታት አንድ ቀን ባላሰበው ሁኔታ የእግዚአብሔር ተራራ በሚባል በኮሬም ሐመልማል ከነበልባል ቁጥቋጦ ላይ እሳት እየነደደ አየ። ሲያይ እሳቱ ቁጥቋጦን አያቃጥለው ቁጥቋጦ ደግሞ እርጥበቱ
እሳቱን አያጠፋው መጽሐፉ ሙሴ ይሄ እንግዳ ነገር ምንድነው ሲቀርቤ ለይ አለን የሚለው ቀርቤ ለይ አለና ኡነትም ይደንቃል አይደለም ያንን ለማየት ጠጋሲል ከዛ ከቁጥቋጦ ውስጥ እግዚአብሔር ሙሴ ሙሴ ብሎ ጠራው እቺን ጥሪ እናውቃታለና አብርሃም አብርሃም እ አይደለ ያዕቆብ ያዕቆብ አዳም አዳም በቃ እግዚአብሔር ሁሉ ጊዜ ሲጠራ ደግ ይመቃል ሁለት ጊዜ ነው የሚጠራው የሥጋህም የነፍስህም ፈጣሪ ነኝ ሲል ያ ስማይ ጥሪ አንዴ ነው ይጠራው ዝም ዘንግ እግዚአብሔር ከሆነ ምን ያደርጋል ይደግማል ሳሙኤል ሳሙኤል አይደል ያለው ሳሙኤል አያውቅም ነሆኝ ያለው እያለ ኤሊ ጋር ይሄዳል አልጠራውም ተመለሰ አሁንም ይጠራዋል ገና ህፃን ነው እየሮጣ አባቴ ጠራ አልጠራውም ሂድ ግን አሁን ድጋሚ ከጠራ ባሪያ ይሰማልና ተናገር በለው አሁን እንዲህ ይላል ለእግዚአብሔር ቢጠራን ባሪያ ይሰማልና ተናገር ስንት ዘመን ይጠራናል ግን ብለነዋል ብለነዋል ከእግዚአብሔር ጥሪ ልቅም እናስተናግዳቸው ብዙ ጥሪዎች አሉን አይደል እነዛ ጥሪዎች ሁሉ ግን ዋጋ ቢስ የሚሆኑበት ጊዜ እንደሚመጣም እናውቃለን የእግዚአብሔር ጥሪ በጣም የታደልና ነውኛ በልጁ ሞት ነው ቆይጣራ በዛ በመስቀል ላይ ያለ ደግሞ በጣር ላይ ሆኖ የሚጣራ ሰው ደግሞ አቤት ሊባል ይገባል አይደል በመጨረሻው ሀቅታ ላይ ሆኖ የሚጣራ ሰው ምንም እንጠላው ሰው እንኳን ቢሆን አይ ከሌ እኮ ሊሞት ነው ያስጠራሃል ብንባል አሁን ቢብለን እንቀራለን እንቀራለን በተራራው ላይ አይደል የጠራው ሙሴ ሙሴ ብሎ የጠራው በተራራው ላይ አይደል አቤት ብሎ የቀረበ ነሆኝ ብሎ የቀረበ ጌታችንም እኮ በተራራው ላይ በኮረብታው ላይ ነው ተሰቅሎ ሁላችንም የጠራን ስንቶቻችን ግን ነሆኝ ብለናል ይሄን ስናስብ ነው ቁም ያስጨንቀን ክፋታችን ጋርዶን አለመታዘዛችን ጋርዶን አስመሳይነታችን ጋርዶን አደንቁሮን እንዳንሰማ እሱ ይጣራል እኛ ግን ለመስማት የዚህ ህዝብ ጆሮ ደንቁሯል አለ ደንቁሯል እንዳይሰማኝ ጆሮ ደንቁሯል ግን ሁሉ ጊዜ እግዚአብሔር መጣራቱን አያውቁም እንግዲህ አንሰማ ሙሴ ግን ሙሴ ሙሴ ሲሎ በስሙ ሲጠራው አቤት ብሎ ቀረበ ሲቀር እነሆኝ ሲል የቆምክበት ስፍራ የተቀደሰ ነውና ጫማህን አውልቅ አለው ሙሴ እንደተባለው አወለቀ አሁን እግዚአብሔር ቀጥታ ወደ ጉዳዩ ገባ ሙሴ የህዝቤን ጩኸት ሰምቻለሁ ጩኸት የሚለው አይገልጸውም ምን ልበለው ጭንቀት ጋር መከራ አይቻለሁ ላድናቸው ወረድኳል እግዚአብሔር ላድናቸው አሁን እግዚአብሔር የወረደ ሆኖ አይደለም አ ወረድኩ ግን አላት መልክ አይደለ ወረድኩ በዲያብሎስ ያለብንን ጭንቀት አይቶ የወረደው ማን ነው አው እንደሚወርድ እኮ የነገረ ነው እኛን ለማዳን በስጋ እንደሚገለጥ የባህሪ ክብሩን ለኛ ፍቅር ሲል ትቶ ከመንበሩ በፍቅር ተስቦ ወደዚህ ዓለም እንደሚወርድ እየነገረን ወረድኩ ላድናቸው አሁንም አለው እነሆ ወደ ፈርዖን ልካለሁ ህዝቤንም ካለበት ጭንቅ ታወጣለህ አለ ሙሴ ደነገጠ ጌታ ሆይ እስራኤልን ከግብጽ አወጣ ዘንድ በፈርዖን ፊት ቆም ዘንድ እኔ ማን ነኝ እስቲ ሆናችሁትን ሁሉ ስትሆኑ እኔ ማን ነኝ ብላችሁ ጠይቃችሁ ታውቃላችሁ ከሰር ልጀምር የጆች ስራ ሆን ዘንድ እኔ ማን ነኝ የጆቹ ስራዎች አይደለም የጅ ስራ ሆን ዘንድ እኔ ማን ነኝ ወደ እናቴ ማህፀን ከተላኩ በሚሊየን ከሚቆጠሩ ያባቴ ዘሮች መካከል እኔን ለይተህ በስሜ አውቀህ ተፈጥረኝ ዘንድ እኔ ማን ነኝ አሁን ዲብለን አስበለው ማውቃል ሌላው ሁሉ ሆኖ ነው ቀርቷል አይደል እኔ ግን ማን ነኝ ከዛው ውስጥ በስሜ አውቀህ የፈጠርከኝ
ብዙ የታመሙ ብዙ አይምሯቸው ጤና የሌላቸው በብዙ ችግር ውስጥ ያሉ ሰዎች እንዳሉ እናውቃለን። እኔን በውበት በጤና የጠበከኝ እኔ ማን ነኝ? ብዙ አዋቂዎች ይያሉ ለኔ ስራ ደሞዝ የሰጠኝ እኔ ማን ነኝ? ብዙ አስተዋዮች ብዙ የተመረቁ ይያሉ ለኔ ትዳር የሰጠኝ እኔ ማን ነኝ? እስቲ እኔ ማን ነኝ ብለን ማን ጠየቅበት ነገር ይኖር ይሆን? አንድ ያልጅህን ለኔ ስትል ውረድ ተሰቀልላቸው ሞተላቸው ብለህ የላክልኝ እኔ ማን ነኝ? ዳዊት ቆነት ማለት ታስበው ዘንድ ሰው ምንድን ነው አይደለ? ታስበው ዘንድ ሰው ምንድን ነው? እኔ ማን ነኝ? እንዲህ አስቀምጠህ ቃልህን የምትመግበኝ የምታስተምረኝ የምትመክረኝ ስለ ህይወት የምትጨነቅልኝ እኔ ማን ነኝ? ዳዊት እንዲህ አይደለ? እኔ ማን ነኝ? የአባቴስ ቤት ምንድን ነው? ግን እንጠይቃል በልባችን እኮ እዚህ ቁጭ ብለን መማር ለእግዚአብሔር የሚመስል ብሎች ይኖራል። ጥቅሙ ለእግዚአብሔር የሚመስል እኛ ብንቀር መንግስተ ሰማያትን ሚሞላት ይጠፋ ይሆን? ወደ ጎዳናው ጡና ያገኛችሁትን ሁሉ አስገቡ አይደል? ከተጠሩት የተነሳ የሰርግ ቤቱ ሞላ ነው እኮ የሚለው አይደል? ጎደለ ብሎ ይሆን ሞላ? የመንግስተ ሰማያት መጠኗ ምን ያህል ነው? ምን ያህል ነው? ልንገራችሁን? ለቅዱሳን በሚበቃ መጠን ነው። ትርፍ የላት ለቅዱሳኑ የሚበቃ መጠን ነው ያለ። እስማማለ ገብረዋል። ለእነሱ በትክክል ልክ እነሱ ሲገቡባት ምን ትሆናለች? ትሞላለች። ትርፍ አታስገባ። አንዳንድ ጊዜ ከሞላ በኋላ ተጋፍቶ ትርፍ የሚገባ ሰው ጤነኛ አይደለም፣ እናውቃለን አይደል? እና እኔ ማን ነኝ ያለው ሙሴ፣ እኔ ማን ነኝ? ይህንን ትልቅ ኃላፊነት ለመሸከም እኔ ማን ነኝ? የእግዚአብሔርን ስራ ሊሰራ የተላከ መልእክተኛ ለመባል እኔ ማን ነኝ? ሁላችንም እኮ መጠየቅ ያለብን ነው። ዘማሪው ሲዘምር ስለ ስምህ እንድዘምር እኔ ማን ነኝ? ሰባኪው ሲሰብክ ስለ ስምህ እሰብክ ዘንድ እኔ ማን ነኝ? አይደል ትልቅ ክብር ነው ስለ ስሙ መስበክ። ዮሐንስ አፈወርቅ ትዝ አይላችሁ ምንድነው ያለው? እኔ ወንጌልን የምሰብክለት የጌታዬ እናቱ አይደል አለ እመቤታችን ሲጠራ፣ እኔ ወንጌልን የምሰብክለት። እንግዲህ ወንጌሉን መስበክ በራሱ ምን ያህል ትልቅ ክብር። ያንን ያደረስከኝ እኔ ማን ነኝ? ቄሱ ለክህነት ያበቃው የማሰር የመፍታት ስልጣንን የሰጠው እኔ ማን ነኝ? ጳጳሱ ፓትርያርኩ ከፍ እያለ ሲሄድ እዚህ ቦታ ላይ ያደረሰ እኔ ማን ነኝ? ይህን ካል ይሄ ትክክለኛ የእግዚአብሔር ሰው ጠባይ ነው። በቃ እግዚአብሔርን የሚከተሉ ሰዎች ጠባይ እኔ ማን ነኝ? እግዚአብሔር አንተ እኮ ረዳት አያስፈልግም፣ ልስራ ያልከውን በራስ መስራት ትችላለህ። እኔን አንተ ስራ ውስጥ እንድሳተፍ ያደረግኝ እኔ አንድ ትልቅ ሰው ግብዣ ላይ ወይም አንድ ትልቅ ሰው የሚሰራው ስራ ላይ እኛን በኃላፊነት ቢሾመን ምን አይነት ክብር ነው የሚሰማው? አስባችሁ ታውቃላችሁ? ይሄ ኢንቨስትመንት የኔ ነው። ብዙ ሰዎች አስቤያለሁ፣ ካንተ የተሻለ ሰው አላገኘሁም። ስለዚህ ይሄንን እንድትቆጣጠር አንተ ሾሜያለሁ። ተጀምሮ እስኪያልቅ ያንተ ኃላፊነት ነው ቢለን መንሳፈፍ አይቀር ነው። ንገሩኝ ላገኘ ነው ሁሉ ይሄን አናወራ ማራ። አሁን ግን ሙሴን የጠራው ማን ነው? ልዑሉ ነው፣ እግዚአብሔር ነው የጠራው። ሙሴ ወደ ግብጽ ልካለሁ፣ ህዝቤን አወጣለሁ። ለማውጣት አንተ የምታስፈልገኝ ሆኖ አይደለም፣ ግን ልካለሁ። አስፈልጎት አይደለም ሙሴ። እግዚአብሔር እስራኤልን ላወጣ ቢል ያለማንም ረዳት ያደረገው ይሄ ግልጽና ግልጽ። ግን ሙሴን ላከው ሱታፌ ክብር የክብር ተሳታፊ እንዲሆን ሙሴ። እግዚአብሔር ስራውን ደግሞ በምክንያት ይሰራል። ቀጥታና ቀጥታ ያልሆነ የድህነት መንገድ አለ። አሁን ሙሴን ይሄን ሲለው እኔ ማን ነኝ ወደዛ ለመሄድ ብሎ ተናገረ። አይ እንግዲህ እልካለሁ ትሄዳለህ ብሎ ሲለው እንግዲያ ማላከይ ልበል ማላከይ ልበል ስምህን ማላከይ ብዬ ልንገር አለ። የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነው። ይህንን ሄደህ ንገራቸው የአባቶቻችሁ የአብርሃም የይስሐቅ የያዕቆብ አምላክ ልኮኛል ብለህ ንገራቸው። ያስ ቢሆን ስሙ ማን ነው ቢሉኝስ? አይደለም ጥያቄው ስሙ ማን ነው ቢሉኝስ ሲል በነገራችን ላይ የትኛው መጽሐፍ ቅዱስ ላይ ይሄን ቀጥታ ተጽፎ አታገኙትም። ስሙ እግዚአብሔር ስሙን ሲነግረው እኔ ነኝ ብሎ ነው የነገረው። ስምህን ብሎ ሲጠይቀው እኔ ነኝ። ይሄ ንግግር ምን ያሳያችኋል? ምን እንደሚያሳያችሁ እኔ ነኝ ስምህ ማን ነው? በዕብራይስጥ የዕብራይስጥ ቋንቋ ሊቃውንት ነን የሚሉ የራሳቸውን አናባቢዎች ጨምረውለት ይሄ ቫውልና ኮንሶናንት ይባላል የራሳቸውን አናባቢ ጨምረውለት ያህዌ ይሉታል። እኔ ነኝ ስምህን ሲጠይቀው እኔ ነኝ ለሙሴ። አይገርምም? በዚህ ንግግሩ እግዚአብሔር ማንነቱን ነግሮታል ለሙሴ። አንደኛ ስም ሊገልጠው የሚችል አምላክ እንዳልሆነ ነው የነገረው። ስም ለእግዚአብሔር ማን ብላችሁ ታውጡለታላችሁ? ስም ሊገልጠው የሚችል አይደለም። በምድራዊ ቋንቋ የምንጠራው ስም ሁሉ ለእግዚአብሔር አይመጥነው። ለእኛ እንዲቀርበን ሆኖ ነው የምንጠራበት እንጂ የእግዚአብሔርን ትክክለኛ ማንነቱን የሚገልጠው ነው። እኔ ነኝ መጀመሪያው፣ እኔ ነኝ መጨረሻው፣ እኔ ነኝ ሁሉን በሁሉም ማድረግ፣ እኔ ነኝ የፈጠርኩ ያስገኘ ሆኔ ነው የማጠፋ። እስቲ እኔ ነኝ የሚለው ላይ ቀጥል። ሌላም ነገር ሁሉን በሁሉ የማደርግ እኔ ነኝ ነው አጭሩ። እኔ ነኝ ስምም ደግሞ ሊገልጠው እንደማይችል ነው ለሙሴ ነገሩ። ምን አይነት ስም ቢሆን ነው? እግዚአብሔር ምን አይነት አምላክ ቢሆን ነው? አሁን እኛ እግዚአብሔርን ይወክላሉ ብለን የተሰጠንን ስሞች ሁሉ በምን አይነት አክብሮት ነው የምንጠራቸው? እስቲ ንገሩ። በፌዝ አልጠራንም የእግዚአብሔርን ስም? በሐሰት አልጠራንም የእግዚአብሔርን ስም? ስሙን በከንቱ የሚጠራውን ከበደል አያነጻውም ነው ያለው እግዚአብሔር። ለምን? ከበደል የምንነጻው በማን ስም ስለሆነ? በእሱ ስም ስለሆነ። በስሙ ነው እኮ ስመየሰ መሐሪ ወመስተሳይ፣ ስሜ መሐሪና ይቅር ባይ ነው ያለ። ይቅር ባይና መሐሪ ስሙን ካቃለልን በማን ስም ድህነት እናገኛለን? የእግዚአብሔር ስም ታላቅ ነው። ለዚህ ነው የእግዚአብሔርን ስም ስንጠራ ከፍጹም እስራኤሎች ስሙን ከማክበራቸው የተነሳ ለሙሴ የነገረውን ስም ከማክበራቸው የተነሳ መጥራት እየፈሩ ምን አይነት አጠራር እንደነበረው የጠፋው ለዚህ ነው። ከፍርሃት የተነሳ ከጥላቻ አይደለም። እኔና እናንተ ግን አይደለም ፍርሃታችን። እነሱ ስሙን ሲጠሩም ሆነ ስሙን ሲጽፉ ለመጻፍ ሲያስቡ ሰግደው ተነስተው ከጻፉ በኋላ ለስሙ ሰግደው ነበር የሚጽፉት። እኔና እናንተ ስለ እግዚአብሔር አሁን ይችን ባዝ እስቲ ስሙን ልጠሩ ስትሉ ስገዱ፣ ከጠራችሁ በኋላ ስገዱ ብል በማግስቱ ልምሾ ሆናችሁ ትመጣላችሁ። እዚህ እግራችሁ ተሳስሩ፣ ጉልበታችሁ ባዶ ሆኖ። ለምን? ብዙ ጊዜ አላግባብ ከመጥራታችን የተነሳ የእግዚአብሔር ስም እንዲሁ ዝም ብሎ አይጠራ። ስሙን ማክበር ያስፈልጋል። የጌታችን የኢየሱስ ክርስቶስን ስም ስትጠሩ በምን አይነት ሁኔታ መጥራት እንዳለባችሁ ደጋግሜ ተናግሬያለሁ። የለም ኢየሱሴ እንዲህ አይነት አጠራር የለም። አላስተማሩንም ሐዋርያት፣ አልተጻፈልንም። እግዚአብሔር የፈለገ ብንቀርበው ቢቀርበን የቆሎ ጓደኛ ግን ልናደርገው አንችል። የምለው ግልጽ ነው፣ በምንም ታምር አይሆን። ሮሜ አንድ ላይ እስቲ አንብቡ። እግዚአብሔርን እንደ እግዚአብሔርነቱ መጠን ስላላከበሩት ለከንቱ አይምሮ አሳልፎ ሰጣቸው አይደል የሚለው። እንደ ማንነቱ ስላላከበሩት፣ እንደ እግዚአብሔርነቱ ስላላከበሩት ጓደኛ ልታደርገው አትችል። እሱ ከጓደኝነትም አልፎ አገልጋይ እስከ መሆን ራሱ ዝቅ አድርጓለኝ አይደል? ግን እንደዛ ሆኗል ብለህ እንዲህ አይነት የለም። ስሙን ይሄን ነገረው ሙሴ ስሙን ተቀበለ አሁንም ግን ሙሴ ምክንያት አመጣ አንደበቴ ልቶ ተማ አከናውኝ መናገር አይቻለኝ ስለዚህ ጌታ እግዚአብሔር እባክ የምትልከው ሰው ፈልግና ላክ አለው አንዱን ሰው ፈልግና በኔ ፋንታ ላከው እኔ ይሄንን ኃላፊነት መሸከም ዛሬኛ ሰዎች አትበቃም ይያሉ ነው እንበቃለን አይደል እግዚአብሔርማ ካለ ነገ ስንት ሰው ነው ተከታይ ምን አበጀው እ አይደል ስንት ሰው ነው ተከታይ ምን አበጀው ነገር ግን ሰዎች እንኳን ለዚህ ነገር አትመጥንም ቢሉ በነዛ ሰዎች ላይ የሚረሳ ይሆናል ቂማችን እንዴት አትመጥንም ይለኛል እኔ ከሱ በምን አንሽ ብለን ነው በጣም በመስጋና ደስ ላይለን ይችላል ብዙ ጊዜ ከንቱ ዳሴ ሲያወድሱን ላንደሰት እንችላለን ትልቅ ነገር ነው ሲወቅሱን ሲዘልፉን አትመጥንም አትበቃም ሲሉን ከተቀየምንም ግን ከንቱ ዳሴ ውስጣችን አለ እኔ የምትለዋ ነገር አለች ማለት እዚህ ውስጥ በሚቀጥለው ብዙ አሳያችኋል እዚያው ሙሴ ከእግዚአብሔር ጋር ባለው መልኩ እባክህ ሌላ ሰው ላክ እኔ ለዚህ ነገር አልመጥን የእግዚአብሔር ቁጣ በሙሴ ላይ ነደደ ይለዋል አንደበት የሉትት ነው ስላል እንዴ አንደበትን የሚያከናውን ዲዳስ ደንቆሮስ የሚያደርግ እውር የሚያደርግ ማን ነው እኔ አይደለሁም ማለት እግዚአብሔር እኔ ነኝ እኮ ዲዳም ደንቆሮም እውርም ማደር እንዲናገሩ እንዲሰሙ እንዲያዩም ማደርግ ማን ነው እኔ ነኝ ደሙ ወንድም አሮን አለ እሱን አፍ አረጋለሁ አሮን ሆከ ይሁን ከአፍ አፍ ይሁን እሱ ባንተና በሱ መካከል ሆናለሁ እኔ ባፍህና ባፉ ላይ ሆናለሁ እሱ አፍ ይሆናል አንተ ለሱ እንደ እግዚአብሔር ትሆንለታለህ አቤት እግዚአብሔር ሲሾ ባለሟል ሲያደር እንዴ እግዚአብሔር እኮ የሚደንቅ ነው ሙሴ ልኮ ለፈርዖን አምላክ አረጋለሁ አይደል እንዴ አይ ይገርምላል እንጂ አሁን እንደው ቅዱሳን ያማልዳሉ ስንል ሰው ጸውሩን ይነጫ ካልፈለገ አያማልዱት እኛ እኮ አስገድደን ያማልዱ አላል ነው ብለና ብለናል አላል ፀሐይ ትወጣለች የሚፈልግ ይሞቃል የሚፈልግ ስጦታ ያሰጣል የሚፈልግ ልብሱን ያሰጣል ይድረቅልኝ ያለ አይደለም ስጦ የሚድረስልኝ ያለ ያሰጣል የብርዱም ቆፈን ይልቀቀኝ ያለ ይሞቃል ያልፈለገስ ይጥቀመታል ምን አገባኝ የሚያዋጣውን በኋላ ያየዋል አምላክ አድርግ ያለው ነው ያለው በፈርዖን ላይ የፈለከውን እንድታደርጋለህ እንደፈለገ በሙሴ እጅ ላይ ነው ፈርዖን የነበረው ትዝላችሁ እንዴት ያደርግበት እንደነበር እንደፈለገ ነበር እኮ ያደረገው ሙሴ ምድሪቷን እንድትታረግድ ድረስ እስክትንቀጠ ምድረ ግብጽ ባድማ ሆና እስክትቀር እንደ እግዚአብሔር ገነት ነበረች ነው ማለት ግብጽ ልምላሚዋ አሁንስ አስቡ በእኛ መጽዋት ነው ስለሆነ አይደል በፊት ግን ልምላሚዋ እንደ እግዚአብሔር ገነት ነበር እንደዚህ አድርጎ ምድረ በዳ ያደረጋት ሙሴ ነው የእግዚአብሔርን ህዝብ አለቅም ብላ አንጣለ ሙሴን ይሄንን አለ ወንድም አሮን አፍ ይሆናል ትሄዳለህ በእጅ ያስካት ምንድናት በትርናት ጣላት ሲጥላት ባወነች ያዛት ሲይዛት መልሳለች ትሮነ እጅን ወደ ብብታ አግባ አገባው አውጣው ሲያወጣው በለምጽ ነደደ ነጮን መልሳ አግባው አገባው ሲያወጣው እንደነበረው ይሄንን ባምኑህ የወንዙ ውሃ ቀዳና በመሬት ላይ አፍሰሰው ደም ይሆናል ያምኑሃል የላከኝ ያባቶቻችሁ አምላክ ነው ይባላል ሙሴ ይሄንን ተቀበለና አማቱን ተሰናብቶ ይላል ወደ ግብጽ ሊጓዝ ጀመረ ሚስቱና ልጆቹን በሃያ ላይ አስቀምጦ ወደ ግብጽ ሊሄድ ጀመረ ይላል የሚደንቀው ምንም ስለሌላ ንብረት ስለሌላ ሀብት አልተናገረ ምን ይላል የእግዚአብሔርን በትር በእጁ ነበረች ይቆየን እዚህ ላይ ያሉትን ትርጓሚዎች በሚቀጥለው ነግራቸዋለሁ የማን በትር የእግዚአብሔር በትር በእጁ ነበረች ማንን ለመፋለም ሲሄድ ፈርዖንን ማንን ለማውጣት ሲሄድ እስራኤል ከፈርዖን ጋር ላለው ግብግብ ተግዳሮት የእግዚአብሔር በትር በምኑ ነበረች አሁን ለእናንተ ቤት ስራልስ ከዲያብሎስ ጋር ለመፋለም ያንን እስከ ደም አፍሰስ የሚደርስ ፍልሚያ ለመፋለም
የእግዚአብሔር የሆነ በእጃችሁ ላይ ምን አለ? እኔ ለራሳችሁ በስላሴ በሚቀጥለው ሙሴ ከእግዚአብሔር ጋር ጫማህን ለምን አውልቃለው? ስሙን እንዴት እንዲያከብር ነገረው? እነዚህ እባብ ለምን ሆነች? ለምጽ ለምን ሆነ? የራሳችሁ የሆነ ትምህርት አላችሁ። ስለ ሙሴ ካወቀን ይህን ማወቅ አለን። በሚቀጥለው እነዚህን ነገሮች ነግራችኋለሁ፣ እናንተ አስታውሱ። ለዛሬ ግን ሙሴ እስቲ እዚህ ድረስ ያለች ነው። አሁን ሙሴ ስንት ዓመቱ ላይ ደረሰ? 80 ዓመቱ ላይ። የሙሴን የ80 ዓመት ጉዞውን ተመልከቱና እኛ ከ80 ዓመት ጉዞ ከሙሴ ምን እንማራለን? ምንድን ነው የምናገኘው? ከሱ ህይወት የምንማረው ምንድን ነው የሚለውን ነገር ለራሳችሁ ብዙ ምዕራፍ አይደለም፣ አራት ናቸው፣ አምስት ምዕራፎች ናቸው። ብታነቡ ግን በውስጣቸው ይሄ የነገርኳችሁ ሁሉ ታምቆ ያልነገርኳችሁም ብዙ ነገር ታምቋል። ያው ጥረሰ ህሊናን የማይሰብር የማይሰብረውን ምስጢር ብቻ ነው ያመጣሁላችሁ እንጂ ብዙ አለ። በሚቀጥለው የሙሴን ነገር እንዲሁ እንቀጥላለን። ብንችል በሁለተኛው ባንችል በሶስት ጊዜ ትምህርት እንጨርሰዋለን። ሙሴን ተወዳጅ ሰው ስለሆነ ነው። እውነት ለመናገር በጣም ትልቅ አባት ነው ሙሴ እና ምነግራችሁ እንዲህ ደጋግሜ ለዚህ ነው ብዙ ነገር ከህይወቱ እንማራለን። ምን ያህል የእግዚአብሔር ባለሟል እንደሆነም እንረዳለን። ለዛሬው እዚህ ላይ ይቆየን። ወስብሐት ለእግዚአብሔር። አሜን። አብሮ ያሰማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅዱስ አምላክ ሆይ እናመሰግናለን። ለዚህች ዕለት ለዚህ ሰዓት በሰላም በጤና በህይወት ጠብቀ ስላደረስክ እናመሰግናለን። ያለፈውን ዓመት በሰላም አሳልፈ ዘመነ ማርቆስን በዘመነ ሉቃስ በሰላም ስላደረስከን እናመሰግናለን። ሀገራችን ሁሉ በሰላም ስለጠበክልን እናመሰግናለን። ወደ አንተ ስላቀረብከን አጽነተህም ስለጠበክልን እናመሰግናለን። አእምሯችን ስለሚያስተውሎ ከአእምሯችን በላይ ስለሆነ የቸርነት ስራ ሁሉ እናመሰግናለን። ቅዱስ አምላኩ አሁንም ለዓለሙ ሁሉ ሰላምን እንድትሰጥልን እንማጸናለን። ሁከት ጦርነት ባለባቸው ስፍራዎች ሁሉ ቀኝና ግራቸውን መለየት ስለማይችሉ ህፃናት ስትል የሀያላኑን ልቡና ከቁጣ ወደ ትዕግስት እንድትመልስ እንማጸናሃለን። እናንተን የሚገድሉ ሁሉ እግዚአብሔርን ያገለግሉ እንደሆኑ ይቆጥራሉ ብሎ ጌታችን እንደተናገረ ክርስቲያኖችህን በስምህ የተጠሩትን ሁሉ በመግደል ላይ ላሉ ሰዎች ልቡና እንድትሰጣቸው የክርስቲያኖችንም ደግሞ የሰማዕትነት ህይወት እንድትባርክ አክሊልንም እንድታዘጋጅላቸው በስደት ጥግ አጥተው እየተንከራተቱ ያሉትንም ሁሉ እንድትረዳቸው ጌታ ሆይ እንማጸናለን። በዓለም ላይ በተፈጥሮ አደጋ ሁሉ እየተጨነቁ ያሉትን ህዝቦች ሁሉ እንድትረዳቸው እንማጸናለን። በቸነፈር እየተሰቃዩ ያሉትን በዓለም ክፍል ያሉትንም ሰዎች ወገኖች ሁሉ አንተው ለጠቢባኖቻቸው መድኃኒቱን የሚያገኙበትን እውቀት እንድትገልጽላቸው እንማጸናለን። ጌታ አምላክ ሆይ የእኛንም ሀገራችንን ሰላም አድርግልን። ህዝቦቿን ከረሃብ ከቸነፈር ከስደት ከመከራ ሁሉ ታደግልን። በገዛ ደምህ የዋጃትን ቅድስት ቤተ ክርስቲያንን ከአረማውያን ከመናፍቃን ከክፉ ሰራተኞች ሁሉ እጅ እንድትጠብቅልን እንማጸናለን። ቅዱስ አምላክ ሆይ አንተን በመፍራት ፈቃድህንም በመፈጸም የተጋ ህይወት እንዲኖረን በቅዱስ መንፈስህ እንድትረዳን እንማጸናለን። ዘወትር በአንተ ምክር በአንተ ቃል ጸንተን እንድንኖር ልቡናችንን በቅዱስ መንፈስህ እንድትደግፍ እንማጸናለን። ከቅዱሳንህ ሁሉ ረድኤት በረከት እንድታሳድርብን እንማጸናለን። የሚበሉት አጥተው የተራቡትን የተጠሙትን ሁሉ እንድትረዳቸው ያዘኑትን እንድታጽናናቸው በደዌ ስጋ በደዌ ነፍስ ተይዞ የሚጨነቁትን ሁሉ ከደዌ ስጋ ከደዌ ነፍስ እንድትፈውሳቸው ጌታ ሆይ እንማጸናለን። የባዘኑትን ሁሉ ወደ በረታቸው እንድትሰበስባቸው ጌታ ሆይ እንማጸናለን። ያለፈውን አመት ፍሬያማ እንዳደረክልን የሚመጣውንም የተቀበልነውንም አመት እንዲሁ ፍሬያማ እንድታደርግልን ከአንተ ጋር የተጣበቀ ህይወት እንዲኖረን ያንተን መልካም ነገር በመፈጸም እንድታተጋን ቅዱስና ሕያው ዘላለማዊ የሆነ ስምህን እንዲህ ብለን እንጠራለን። አባታችን ሆይ በሰማያት
መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን። በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ይሻልሻል። በአሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተመሰገነ ነው።
ጸጋ ጋር የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኃጢአትን ፈጽመ ይቅር የምትል ተነሳህያንን በንስሐ ወደ የምትቀበል ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔን የባሪያህንና በዚህ ያሉ የወንዶችና የሴቶች አገልጋዮችን ኃጢአት በደል ሁሉ ፈጽመህ ይቅር በል። እያወቅን በድፍረት ሳናውቅ በስተት ከልጅነት እስከዚህ ሰዓት የተሰራውን ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታል። እግዚአብሔር ይባርካል።